The Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ሰላም ጤና ይስጥልን። እንደምን አመሻችሁ አድማጮች። በ1431 መካከለኛ ሞገድ ከአሁን 1 ሰዓት እስከ 1 ሰዓት ተኩል የሰኞ ግንቦት 3 2007 ዓ.ም ምህረት ፕሮግራማችንን ይዘን ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። አጫጭር የዓለም ዜናዎችን እናስቀድማለን። ሊቢያ ተጠልፈው የቆዩ ኢትዮጵያውያንን ለማስለቀቅ የግብጽ መንግስት ስላበረከተው አስተዋጽኦ የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ምስጋና አቀረቡ። ከዜና ቀጥሎ የሚቀርብ ዘገባ ይኖረናል። ኢትዮጵያውያን ወጣቶች ለከፋ አደጋ በሚያጋልጥ መንገድ የሚሰደዱት ከቶ ለምንድን ነው? ምንስ መላ ይደረግለት? የምሽቱ የሰጥ አገባ ክርክር ሲሆናል። የጆሃንስበርግን ወቅታዊ እድገት ሁኔታ የሚቃኝ አንድ ዘገባም ይኖረናል። ፕሮግራማችንን ጽዮን ግርማ ትመራለች። መልካም ምሽት። አሁን ዜናዎቹን ከአዲሱ አበበ።
እንደምን አምሽታችኋል። ዜናውን አሰማለሁ። ቁጭት እንዳልሽው ከሰሜን ሶማሊያ የተገነጠለችው የሶማሌላንድ የጎሳ መሪዎች በሕገ መንግሥቱ ያለውን የፕሬዝዳንቱን፣ የምክትላቸውን፣ የምክር ቤት ተወካዮችንና የመወሰኛው ምክር ቤት አባላትን የሥራ ዘመን ለወጡ፣ የምርጫ ቀኑንም አራዘሙ። በዚሁ መሠረት የሶማሌላንድ የመወሰኛው ምክር ቤት የፕሬዝዳንት አህመድ ሞሐመድ ሲላኔው የሥራ ዘመን እስከ ሚያዝያ 2017 እንደ አውሮፓ አቆጣጠር ተራዝሟል። በመሰረቱ ፕሬዝዳንቱ የስልጣናቸው ጊዜ የሚያበቃውና ምርጫ መደረግ የነበረበት ሰኔ 28 2015 አሁንም እንደ አውሮፓ አቆጣጠር ነበር። 300,000 የደቡብ ሱዳን ሕዝብ የሕይወት አድን እርዳታ ማግኘት እንዳቃተው የተባበሩት መንግስታት ድርጅት አስታወቀ። ይህ የሆነው ሊር ውስጥ በሚካሄደው ግጭት ምክንያት የረድኤት ድርጅቶች አካባቢውን ጥለው በመውጣታቸው እንደሆነም ታውቋል። የረድኤት ድርጅቶቹ መውጣት በሽምቅ ተዋጊዎቹና በመንግስት ኃይሎች መካከል በደቡብ ሱዳኗ ዩኒቲ ጠቅላይ ግዛት ውስጥ ጦርነት መቀስቀሱም እንደሆነ ተገልጧል። የተባበሩት መንግስታት ድርጅት ባለፈው አርብ እንዳመለከተው እስከ 100,000 ያህል ህዝብ ከመኖሪያ ቤቱ ተፈናቅሏል። የተባበሩት መንግስታት ድርጅት ዛሬ ሰኞ እንዳስታወቀው መንግስታዊ ያልሆኑ ድርጅቶችና የተባበሩት መንግስታት መስሪያ ቤቶች በሙሉ ሰራተኞቻቸውን ከሊርና ከሌሎችም የግዛቲቱ አካባቢዎች አስወጥተዋል። የሳውዲ አረቢያው ንጉስ ሳልመን ፕሬዚዳንት ባራክ ኦባማ በዚህ ሳምንት በሚያስተናግዱ ስብሰባ ላይ እንዳይካፈሉ ቀደም ብሎም ዋይት ሀውስ ለመገናኘት የተያዘ ቀጠሮም እንደተሰረዘ ውጭ ጉዳይ ሚኒስትሩ አደል አል ጃቢየር አስታወቁ። ስብሰባው ዋይት ሀውስን በመጎብኘት ላይ የሚገኙት 6 የፋርስ ባህረ ሰላጤ ተራድኦ ምክር ቤት አባሎች ጨምሮ ከነገ ወዲያ ረቡዕ ይጀመርና በማግስቱ ሐሙስ ደግሞ በካምፕ ዴቪድ በሚካሄደው የፕሬዚዳንቱ ጉባኤ ላይም እንደሚቀጥል ነበር የተመለከተው። የሳውዲ ውጭ ጉዳይ ሚኒስትር ጃቢየር እንደገለጡት ንጉሥ ሳልመን በምትካቸው አልጋ ወራሹን ልዑል መሐመድ ቢን ናይፍን ይወክላሉ። አድማጮች፣ ዜናው አበቃ።
አዲሱን ለዜናዎቹ እናመሰግናለን። በሶስት ሰዓት ደግሞ በመደበኛው ፕሮግራም ተጨማሪ ዜናዎችን ይዞ ይመለሳል። አሁን ወደ ዘገባዎቻችን ይሆናል የምናልፈው። በሳምንቱ መጨረሻ ከአዲስ አበባ በደረሰን እንጀምራለን። ሊቢያ ውስጥ ተጠልፈው የነበሩ ኢትዮጵያውያንን ለማስለቀቅ የግብጽ መንግስት ላበረከተው አስተዋጽኦ የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ለግብጽ ፕሬዚደንት አብደል ፋታህ ኤልሲሲ ስልክ ደውለው ማመስገናቸውን አልአህራም የሚባለው የግብጽ ጋዜጣ በዌብሳይቱ ላይ ባወጣው ዘገባ አመልክቷል። እስላማዊ መንግስት ነኝ የሚለው የሽብር ቡድን በኢትዮጵያውያንና በሌሎችም ላይ የፈጸመውን ግድያ ተከትሎ የደህንነት ስጋት ላይ የወደቁት ተጨማሪ 30 ኢትዮጵያውያን አዲስ አበባ ገብተዋል። የግብጽና የሱዳን መንግስታት ለኢትዮጵያውያኑ መመለስ ከፍተኛ አስተዋጽኦ እያደረጉ መሆናቸው ተገልጿል። አዲስ አበባ ከሚገኘው ዘጋቢያችን ከእስክንድር ፍሬው ተጨማሪ ዝርዝር ዘገባውን እንስማ።
በውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም አቀባበል የተደረገላቸው ከሊቢያ ተመላሽ ኢትዮጵያውያን ከሊቢያ በመመለስ ሁለተኛ የሆነው ይህ ቡድን 30 ኢትዮጵያውያንን ያካተተ መሆኑም ተገልጿል። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን አስተያየታቸውን የሰጡ አንዳንድ ተመላሾች በእስር ላይ በነበሩበት ወቅት በከፍተኛ ስጋት ውስጥ መቆየታቸውን አስረድተዋል።
እስር ቤት ውስጥ በጣም ብዙ ስቃይ ነበር። እንደውም እኛ ተይዘን ነበር ነው ቦታ ምንም አናቅም ነበር። አይሲዩ ነው ጄሲዩ ነው ምን ይሆኑ አናቅም ነበር። መጨረሻ ላይ ነበር ከውጭ ጉዳይ ሚኒስቴሩ ጋር ከተገናኘን በኋላ ነው መንግስት እጅ መሆናችን ራሱ ያወቅ ነው።
እነዚህ ኢትዮጵያውያን ለሀገራቸው ምድር የበቁት የግብጽ፣ የሱዳንና የሊቢያ መንግስታት ባደረጉት እገዛ ጭምር መሆኑን የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም ተናግረዋል።
በዚህ ኦፕሬሽን ቅድም እንዳልኩት የግብጽ፣ የሱዳን፣ የሊቢያ መንግስታት አግዘውናል።
ለነዚህ ዜጎች በሰላም መመለስ ከአጋር መንግስታት የተደረገው እገዛ ከፍተኛ እንደነበር በግብጽ የኢትዮጵያ ባለሙሉ ስልጣን አምባሳደር መሐሙድ ድሪር ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር ባደረጉት ቃለ ምልልስ አስታውቀዋል።
ዋናነት እነዚህ ካይሮ የገቡ ኢትዮጵያውያን ኮይሲያ በሚባል ቦታ በእስር ላይ የነበሩ አብዛኞቹ ማለት ነው እና ከዛ አካባቢ የኢትዮጵያ መንግስት ከሊቢያ ወገን ጋር በመነጋገር ለጸጥታቸው ወደ ተሻለ ወደ አልበይዳ አካባቢ እንዲነቀሉ ተደርጎ ወደ አልበይዳ ከቆዩ በኋላ በከፍተኛ ደረጃ የኢትዮጵያ መንግስት ከጅምሩ እስካሁን ድረስ በሰላም እስከሚመለሱበት ወቅት ድረስ ከሁለቱም ወገኖች ማለትም ከሊቢያም እንደዚሁም ከግብጽ ወገንም በመመካከር የአንዲት ዲፕሎማት ደግሞ ከሊቢያ ወገን በመምጣት በዚህ ጥረት ውስጥ ከፍተኛ እልህ አስጨራሽ በሆነ ጥረት ውስጥ
እስካሁን ከሊቢያ ወደ ሀገራቸው የተመለሱት ኢትዮጵያውያን 41 ናቸው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የግል መዋለ ንዋይ አፍሳሾች ለረጅም ዓመታት በሁከትና ወንጀል ቅርሶች በተሰቃዩ አንዳንድ የጆሃንስበርግ ከተማ አካባቢዎች ሕይወት ለመዝራት እየተንቀሳቀሱ ናቸው። ከተማይቱ ውስጥ በሰማይ ጠቀስነቱ የሚታወቀው ዝነኛው ፖንቴ ባንድ ወቅት አቧራ ለብሶና ሸረሪት አድርቶበት ቆሞ የቀረ ኦና ህንጻ ነበረ። ዛሬ ግን ሁኔታዎች ተለውጠው እዚያ ህንጻ ውስጥ ለመኖር የሚፈልገው ተመዝግቦ ክፍት ቦታ እስኪገኝ እየጠበቀ ሲንቃቃ ነው የሚቆየው ይላል ቀጣዩ ዘገባ። ጂሊያን ኦርከር የዘገበው ነው። ሰለሞን ክፍሌ ይዞታል።
የጆሃንስበርግ መሃል ከተማ ለወርቅ ማዕድን ቁፋሮ ጥድፊያ በነበረበት በ1880ዎቹ ዓመታት የከፍተኛ ከበርቴዎች ዋና መኖሪያ ስፍራ ነበር። በ1970ዎቹ ዓመታት በከተማይቱ ሁከት ከተቀሰቀሰ፣ የወንጀል ተግባሮች ከተስፋፉና የጸረ አፓርቴድ ዐመጾች ከተቀጣጠሉ በኋላ ግን መካከለኛ ገቢ የነበራቸው ነጮች ንግዶቻቸውን ይዘው ወደ ሰሜኑ ግዛት አቀኑ። ድሆቹ መጤዎች ደግሞ እነዚያ አካባቢውን ለቀው ሲሄዱላቸው ጥለዋቸው በሄዱት ሕንፃዎች ውስጥ ገብተው መኖር ጀመሩ። የጆሃንስበርግ መሃል ከተማ በከፊል ግሬይ ዞን እየተባለ የሚጠራ ከመንግሥቱ አስተዳደራዊ ሥልጣን ውጭ ሆነ። ዛሬ የግል መዋለ ንዋይ አፍሳሾች ቀስ በቀስ እየገቡ ያን በአንድ ወቅት በሁከት በአደንዛዥ እጽ ንግድ ልውውጥና በቁሻሻነቱ አጸያፊነት የሚታወቅ አካባቢ ነፍስ እየዘሩበት ነው። ለረዥም ዓመታት እንክብካቤ ሳይደረግላቸው በመቅረቱ የፈራረሱና የተጎዱ ሕንፃዎችን እያደሱ ከተማዋን በመለወጥ ላይ ይገኛሉ። ፕሮፐርቲቲ የተባለው የንግድ ልማት ኩባንያ ዋና ሥራ ኃላፊ ጆናተን ሊብማን ከግል መዋለ ንዋይ አፍሳሾች አንዱ ናቸው። በኢንዱስትሪ ዝቃጮች በተበከለው በከተማይቱ ዋና የንግድ ማዕከል በማቦኔንግ ክፍለ ከተማ አቅራቢያ ጥሩ የሥራ ዕድል አለ ሲሉ ዐይናቸውን ጥለውበታል። ከተማይቱ አንድ የጎደላት ነገር እንዳለ ተሰማኝ፣ ያም ከማዕከላዊ የንግድ መናኸሪያነቷ ጋር ምንም ዐይነት ትክክለኛ ግንኙነት አለመኖሩ ነው ሲሉም ጆናታን ሊብማን አስረዱ። እናም በ2009 ዓ ም እንደ አውሮፓውያን ዘመን አቆጣጠር መሆኑ ነው፣ 5 ያህል የዛጉና ብልሽትሽት ብለው ያገኟቸውን መጋዘኖች በዘመናዊ መልክ አድሰው ወደ ኪነት ማዕከልነት ቀየሯቸው። ወደ ምን እንደ ቀየሯቸው ታውቃላችሁ? ወደ ፋሽን ትርኢቶች ማሳያነት። በየሳምንቱ እሁድ የኪነት አስተዋጽኦዎችን እንደ ቅብ ምስሎችን የመሳሰሉ መሸጫነት፣ ለመጠጥ እንደ ቢራ ማቅረቢያነትና በዘመኑ ተወዳጅ የልብስ አይነቶችን መነገጃ ነበር ያደረጓቸው። በዛም ብዙ በጣም ብዙ ሰዎችን መሳብ ቻሉ። ፕሮፐርቲቲ ዛሬ 50 የሚሆኑ የቀድሞ የንግድ ህንጻዎችን በባለቤትነት ይዞ ከነዚያ ውስጥ 20ውን አልምቷል። የሚስተር ሊቭማን የቅርብ ጊዜ ጥረት ጥሩ ከፍሏቸዋል። ያም ሆልማርክ ሃውስ እየተባለ የሚጠራውን ባለ 17 ፎቅ ህንጻ ፕላን የከለሱትንና በከፍተኛ ደረጃ ዕውቅና ያገኙትን መሐንዲስ ዴቪድ አጃይን መሳብ መቻሉ ነው። ሆልማርክ ህንጻ በአንድ ወቅት በተከበሩ የአልማዝ ድንጋይ ንግድ ሥራ የተሰማሩ ከበርቴዎችን ያስተናግድ እንደነበር ይታወቃል። ቁሞ ቀሩ ህንጻ እደሳ ተደርጎለት በተመረቀ 2 ወራት ባነሱት ጊዜያት ውስጥ ከጠቅላላ ክፍሎቹ 2/3 ያህሉ ተሸጠው አልቀዋል። ከአፓርተማዎቹ ላይ ሆነው የከተማይቱን ውበት ማድነቅ ይችላሉ። ሰፋፊዎቹ ክፍሎች ደግሞ $300,000 ይሸጣሉ። የፕሮፐርቲቲ ኩባንያ የሽያጭ ክፍሉ ኃላፊ ኒል ማካሮል ሲናገሩ፣ እርሳቸውም ያንዱ አፓርተማ ባለቤት ናቸው ሲናገሩ፣ ከ2009 ዓመተ ምህረት በኋላ ዋጋው በእጥፍ አድጓል ብለዋል።
ወጣት በነበርኩበት ጊዜ ወደዚህ መጥቼ አላቅም። ያኔ ደግሞ ጆሐንስበርግ ከተማ እንደ ብርቅ ነበር የምትታየው። ወደ ጆሐንስበርግ ከተማ መሄድ የሚያኮራ ነገር ነበር። መዋለ ንዋይ ከመመደብ ጋር ከተያያዘ በግልጽ የሚስብ ነው። የሚስበው ግን ወጣቶችንና አቅሙን ያላቸውን ሰዎች ብቻ ነው።
በከተማ ፕላን አውጭነት የተሰማሩት ታንያ ዛክ እንደሚያስረዱት ደግሞ ዛሬ አነስተኛና መካከለኛ ገቢ ያላቸው ሰዎች ቤት የመግዛት ፍላጎት በጣም ከፍተኛ ነው። በሌላ አካባቢ የማይገኝ እድል ነው በዚህ ያለው። እነዚህ የማህበረሰብ ክፍሎች አንደኛ ብዙ ገቢ ስለሚያገኙ ከመንግስት ድጎማ አይደረግላቸውም፣ እንደገና ደግሞ ከባንክ ብድር ለማግኘት የሚያስችላቸው ተመጣጣኝ ገቢ የላቸውም። በጣም ብዙ ጥያቄ በመቅረቡ ፈቃደኛ የሆነው የመዋለ ንዋይ መዳቢዎች ገብተው በአንድ ወቅት ቆመው የቀሩ ብልሹ ህንጻዎችን እያደሱ የቤት ሸማቹን ፍላጎት ለማሟላት ጥረት ይዘዋል ነበር ያሉት ታንያ ዛክ። የጆሃንስበርግን መሃል ከተማ አንዳንድ አካባቢ በዚህ መልክ የመቀየሩ ጥረት ግን ተቃውሞ ሳይደርስበት አልቀረም። ከ2 ወራት በፊት በአንድ አሮጌ ህንጻ ውስጥ ይኖሩ የነበሩ ድሆች እንዲለቁ በመደረጋቸው ተቃውሞ ተነስቷል። ቁጣቸውንም ይዘው ወደ አቅራቢያው ወደሚገኘው ማቦንግ ክፍለ ከተማ ጽህፈት ቤት ነበር የሄዱት። ተቃዋሚዎቹ በወቅቱ ያሰሙት ዋና ቁም ነገርም በደቡብ አፍሪካ በአሁኑ ጊዜ እኩልነት የለም የሚለውን ነው። ማቦንግ ውስጥ ካሉ አንጸባራቂ አፓርተማዎች የጥቂት ደቂቃዎች ጉዞ በኋላ ቤት የለሾች በኃይል ገብተው የያዟቸው ሕንፃዎች ውስጣቸው ከመቆሸሹ የተነሳ ለጤና ቀውስ ሊሆን እንደሚችል ይታያል። እየተገደዱ የሚከፍሉት ኪራይም ከአቅማቸው ጋር ሲነጻጸር ፍጹም ተመጣጣኝ አይደለም። ይህ ንጽጽር በዓለም እኩልነት በከፍተኛ ደረጃ በተዛባባቸው ሀገሮች አንዷ በሆነችው በደቡብ አፍሪካ በግልጽ እንደሚታይ ያረጋግጣል።
ክቡራትና ክቡራን በ1431 መካከለኛ ሞገድ የሚተላለፈውን የሰኞ ምሽት ፕሮግራማችንን ነው የምታደምጡት። ቀጥሎ የሚቀርበው ደግሞ እሰጥ አገባ ይሆናል። እስከ ህልፈት ሊያበቃ በሚችል እጅግ የከፋ አደጋ የታጠረ ፈተና አልፎ ከአንድ የተሻለ ስፍራ ለመድረስ የሚደረግ ስደት ለመሆኑ መሰረቱ ምን ይሆን? ምንስ መላ ይበጅለት? በሚሉ አበይት ርዕሶች ዙሪያ ያተኮረው እሰጥ አገባ ለምሽቱ ተከታዩን ይዞ ቀርቧል። የፕሮግራሙ ተሳታፊዎች ቀድሞ በዓለም ባንክ የተለያዩ ክፍሎች ያገለገሉት የምጣኔ ሀብት ባለሙያው ዶክተር አክሎክ ቢራራ እና እዚህ ዩናይትድ ስቴትስ ሜሪላንድ ውስጥ በግል ስራ የሚተዳደሩት አቶ ደስታ አላቦ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ሳምንት በመጀመሪያው ክፍል ቅንብሩ ለአቶ ደስታ በሰነዘረው ጥያቄ ይሆናል የሚጀምረው። አብረን እንቆይ።
ዶክተር አክሎግ፣ ብሔራዊ ችግር ነው፣ የፖሊሲና የመንግስት አሰራር ለውጥ መደረግ አለበት የሚባለው ፈጣን እድገት በተጨባጭ ይህን የከፋ ስደት ለመለወጥ ያስገኘው ፍሬ የለም እያሉ ነው አቶ ደስታ።
እሺ፣ ቅድምም ለመጥቀስ እንደሞከርኩት ይህ ችግር ምናልባት በፖሊሲው ላይ ብቻ ያተኮረ ሳይሆን የግለሰቦች የፖለቲካ ድርጅቶች እና እንዲሁም ደግሞ ራሳቸውን ወደ ውጭ ሀገር ሄደው ህይወታችንን እንቀይራለን ብለው የሚገምቱ የሚፈልጉ ሰዎች ራሳቸው የሚያመጡት ነገር ሊሆን ይችላል። ይሄ ዝም ብሎ በደፈናው ይሄ የመንግስት ችግር ነው እና መንግስት ይወጣው የምንለውም ነገር አይደለም። መወጣት ያለብን እኛ ኢትዮጵያውያን ነን። የስራ እድል ፈጠራ ማድረግ የሚገባን እኛ ራሳችን ኢትዮጵያውያን ነን እንጂ በመንግስት ላይ ብቻ የምናደርጋቸውን ትኩረቶች በዛ ላይ ብቻ ትኩረት የምንሰጥ ከሆነ ለሚመጡት ብዙ አመታትም ልንወጣው አንችልም። በደርግ ጊዜ ምንም አይነት እንቅስቃሴ እንደሌለ እናውቃለን። በቅርቡ ከ1991 ዓ.ም ጀምሮ ያለው እንቅስቃሴ ግን መንግስት አትሊስት መሰረቱን ለመጣልና እንዲሁም ደግሞ የህዝቦችን ህይወት ለመቀየር በሚያደርጋቸው ጥረቶች አብዛኛው በኮንስትራክሽን ስራዎች፣ በትምህርት ቤቶች ትምህርት ቤቶችን በመመስራት እና ችግሮችን ለመቅረፍ የተለያዩ ማህበራዊ ጉዳዮችን በተለያዩ ጉዳዮች ላይ ችግሮችን ለመቅረፍ ስራዎችን እየሰራ ነው የነበረው። በሌላ አቅጣጫ ደግሞ በምንመለከትበት ጊዜ ዓለም አቀፍ ሁኔታና እንዲሁም ደግሞ በውስጥ ያለው የፖለቲካ ድርጅቶች ባለው መንግስት ላይ መረባረብና በተለይም የራስን እድል በራስ መወሰን እስከ መገንጠል የሚለው በህገ መንግስት ውስጥ የተቀመጠው ጉዳይ ላይ ብቻ ትኩረት በመስጠት የህዝቦችን ወይም ግለሰቦችን የሀገሪቱን እጣ ፈንታ ከመቀየር ይልቅ ወደዛ ላይ በመረባረብ መንግስትን የሚያዋክቡበት ሁኔታዎች አሉ። በአይኤምኤፍም ሆነ ወርልድ ባንክ ሌሎችም ክፍሎች ቢሆኑ ስለ ኢትዮጵያ የሚሰጡት አስተያየትና አመለካከት ከምንጊዜውም በላይ የተለየና የተሻለ ነው ብለን ነው የምናምነው።
መልካም። አንድ ዋና ጭብጥ ተነስቷል። የመንግስት ጥረት ከግምት ሊገባ የሚገባ ነው ቢሉም ዶክተር አክሎግ የተባለው እድገት አድሏዊ ነው፣ የተወሰኑ ሚሊዮነሮችን ከማትረፍ በቀር እነኚህ በጽፋት ለአደጋ ራሳቸውን አጋልጠው ወደ ውጭ ሀገር ለመሰደድ የተገደዱትን ወጣቶች ፈተና አላቀለለም ነው የሚሉት። እድገቱ አድሏዊ ነው እያሉ ነው።
ትክክል ነው። እድገቱ አድሏዊ ነው ብለው ነው ያስቀመጡት። በእኔ አመለካከት ግን አድሏዊ ነው ልንል የምንችልበት ሁኔታዎች አይታዩኝም። ለምሳሌ ያህል መቀሌ እንዳደገ ሁሉ ሐዋሳ አድጓል። ሐዋሳ እንዳደገ ሁሉ ባህር ዳር አድጓል። ባህር ዳር እያደገ እንዳለ ሁሉ ደግሞ ናዝሬትና ሌሎች አካባቢዎች እያደጉ፣ አዲስ አበባን ደግሞ ስንመለከት ከሁሉም የበለጠ እያደገች ያለች እያበበች የመጣች የአፍሪካ ዋና ከተማ እየሆነች የመጣች አገር ስለሆነች አድሏዊነት ቢሆንማ ወደ አንድ አካባቢ ብቻ ነበር ሊሄድ የሚችለው። አሁን ግን የምንመለከተው አድሏዊ ሳይሆን ወደ ገጠሩ በምንሄድበት ጊዜ እንኳን አድሏዊ ቢሆን እንደዚህ አይነት ነገሮች አይታዩም ነበር። እኔ ድሮ 2 ሰዓት ሄጄ የሚማርበት ቦታ ዛሬ በ30ና በ15 ደቂቃ ርቀት ነው ትምህርት ቤቶች ተገንብተው የሚታዩት። ስለዚህ አድሏዊ ነው የምንለው ነገር ምናልባትም ጥቂት አንዳንድ ሰዎች አጭር ጊዜ ውስጥ ሚሊዮነሮች ስለሆኑ አድሏዊ ነው ማለቱ ትክክል አይመስለኝም።
መልካም። ዶክተር አክሎግ?
አዎ፣ አቶ ደስታ በጣም አከብሮታለሁ። አድሏዊ የሚለው አነጋገር ቀላል አነጋገር አይደለም። አንድ ፓርቲ በበላይነት በሚገዛበት ጊዜ በኢትዮጵያ የታየው ምንድን ነው? የስራ እድል የሚወሰነው በዚያ ፓርቲ ነው። አባል የሆነ ግለሰብ እድል ያገኛል። ገዥውን ፓርቲ የሚደግፍ ግለሰብ በኮንትራትም ሆነ በሌላ ሚሊዮነር የሚሆንበት ሁኔታ እንዳለ እኔ አይደለሁም የምለው፣ ሌሎች የጻፉት አለ። ዋናው ቁም ነገር ምንድን ነው? ችግሩን መገንዘብ ያለብን ቅድም እንዳሉት ሁላችንም ኃላፊነት እንዳለብን እረዳለሁ። ቅድም ያልኩት ይሄኑ ነው። ግን መንግስትና ፓርቲው ብቻቸውን የኢትዮጵያን ግዙፍ የሆነ የኢኮኖሚ የማህበረሰብ ችግር ሊወጣው አይችልም። የግል ክፍሉ በጣም በጦፈ ሁኔታ የኢትዮጵያን ማህበረሰብ ማንጸባረቅ ይኖርበታል። እድሉ ለሁሉም ክፍት መሆን ይኖርበታል። ተወዳዳሪነት በአገር ውስጥ መኖር ይኖርበታል። ይሄ ከሆነ የኢኮኖሚ ውድድር ካለ እድሎች እየተፈጠሩ ይሄዳሉ። ነገር ግን በአሁኑ ጊዜ ሊካድ የማይችለው ምንድን ነው? ዓለም ባንክ በተደጋጋሚ ያወጣው ምንድን ነው? የመንግስትና የፓርቲ የበላይነት ኢኮኖሚ እድሎችን አግቦታል፣ የግል ክፍሉ እንዳይንቀሳቀስ አድርጎታል የሚል ድምዳሜ ላይ የተደረሰበት ነው። ስለዚህ ፍትሐዊ የሆነ ዘላቂነት ያለው ኢኮኖሚ አሳታፊ ነው፣ እድል ፈጣሪ ነው። ይህን ማለቴ ነው።
መልካም። ለዚህ ክርክር የመጨረሻ ወደ ሆነው ነጥብ እንሻገር። እስከ ህልፈት የሚያደርስ የበረታ ፈተና ባለበትም የሚበዙት ወጣቶች የሆኑበት ቁጥሩ እጅግ የበዛ ኢትዮጵያዊ ከሀገር የሚሰደዱበትን ሁኔታ ተመልክተናል። እነኚህ አሳዛኝ ሁኔታዎች በሁሉም አካባቢዎች ውይይቶችን እየቀሰቀሱ ነው። የመፍትሄ አማራጮችን መፈለጉ የችግሩን ምንጮች መመርመሩን ግድ ብለዋል። በዚህ መሰረት ቀደም ሲል ግራና ቀኝ የበኩላችሁን በምክንያትነት ያመላከታችኋቸው ነጥቦች ባሉበት ምን አይነት ተጨባጭ አማራጮች ሊፈጠሩ ይገባል? ይሄን ሁኔታ ሊለውጡ ይችላሉ ብላችሁ ታምናላችሁ? አቶ ደስታ አርሶ ላስቀድም።
ዛሬ ኢትዮጵያ አገራችን በዴሞክራሲያዊና በልማት ጎዳና ያለች ሀገር ናት። ለረዥም ጊዜ ተኝታ ያለች ሀገር ዛሬ ህዝቧ፣ በአጠቃላይ መሪዎቿ፣ ምሁራኑ፣ ወታደሩ፣ መከላከያው፣ ሰራተኛው፣ ገበሬው፣ አጠቃላይ ህዝቡ እየተረባረበ እየደከመ ባለበት ጊዜ ፓርቲዎች ደግሞ አንድ ላይ መጥተው መስራት ሲገባቸው የተለያየ አቋም ይዘው በሚጓዙበት ጊዜ ህዝቡን ማረጋጋት አይችሉም። በተለይም የተቃዋሚ ኃይሎች የኩርፊያ ፖለቲካ የሚያራምዱ ስለሆነ ይህ የኩርፊያ ፖለቲካ ማረጋጋት ስላልቻለ ወጣቱን ኃይል ወደ ውጭ እንዲሄድ ያደርገዋል። ምክንያቱም እነሱ ሁልጊዜ የሚያስተላልፉት ነገር ኢትዮጵያ ችግር ያለባት ሀገርና መረጋጋት የሌለባት ሀገር፣ ድህነት ያለባት ሀገር፣ ሰርቶ መኖር የማይቻልበት ሀገር፣ ዴሞክራሲያዊና የሰብአዊ መብቶች የተጓደሉበት ሀገር ነው ብለው ስለሚያስተላልፉ በዚህ ምክንያት የተነሳ ወጣቶቿ ወደ ውጭ ሀገር የመሄድ እድላቸው በጣም ከፍ እያለ መረጋጋት ሳይፈጠር እየቀረ ነው።
አቶ ደስታ ቀደም ብለው ተቃዋሚ የፖለቲካ ድርጅቶች የአገሪቱን ገጽታ አስመልክቶ የሚያስተላልፏቸው መረጃዎች ለወጣቱ ከሀገር መኮብለል በምክንያትነት አዋጥቷል የሚል አንድምታ ያለው አስተያየት ሰጥተዋል። በተጨባጭ በተለያዩ ምክንያቶች ወጣቱ በራሱ በከፍተኛ ቁጥር ወደ ውጭ የሚወጣው ወጣት ራሱ ከሚናገራቸው መረጃዎች በኢኮኖሚም ይሁን በፖለቲካ ወደ ውጭ እንዲወጣ ተገድጃለሁ ለሚለው ወጣትስ በምን መልኩ ሁኔታዎች በተጨባጭ ሊለወጡ ሕይወቱን የሚያሻሽሉ ሁኔታዎች አገር ውስጥ ሊፈጠሩ ይችላሉ ብለው ያምናሉ? በስልጣን ላይ ያለው መንግስትስ በተጨባጭ ምን ሊያደርግ ይገባዋል ይላሉ?
ይህንን ማድረግ የሚችለው ያለው የገዢው ፓርቲው ብቻ ሳይሆን ሌሎች የፖለቲካ ኃይሎች እዚህ ውስጥ መሳተፍ አለባቸው ብዬ ነው የምገምተው። ቅድም ለማለት እንደሞከርኩት ሁሉ በአንድ እጅ ብቻ ማጨብጨብ የሚቻል አይደለም። ዛሬ ቅድምም ለመናገር እንደሞከርኩ አብዛኛው ችግሮች እየተፈጠሩ ያሉት ስልጣንን በእጅ ለማድረግ ሲባል ብቻ የሚደረጉ ጥረቶች፣ በተለይም ፖለቲካውን ከዓለም አቀፍ ሁኔታዎች ጋር አያይዞ ማካሄድ ያለመቻል በተቃራኒው ፖለቲካ ፓርቲዎች በኩል ከፍተኛ ችግርን በገዢው ፓርቲ ላይ የሚፈጥር ሆኖ ነው እየታየ ያለው። ስደትንም ለማቆም በሚደረገው ጥረት መሳተፍ የሚገባቸው ነው ብዬ ነው የማምነው። የፖለቲካ ድርጅቶች፣ የተቃዋሚ ኃይሎች ሚና ከፍተኛና ወሳኝም ነው እላለሁ። በመንግስት በኩል የሚደረገው ነገር እንዳለ ሆኖ።
መልካም።
አመሰግናለሁ።
ዶክተር አክሎግ እርሱም እንደ አቶ ደስታ ሁሉ ቀደም ሲል በግራና ቀኝ ባነሳችኋቸው ነጥቦች ለችግሩ ምክንያት ናቸው ያላችኋቸውን አስቀምጣችኋል። መፍትሄው ምን ሊሆን ይገባል? በተጨባጭ የወጣቱን ሕይወት የህብረተሰቡን ሕይወት ማሻሻል የሚችል ከስደት እንዲህ ካለው አደጋ ማዳን የሚችለው አማራጭ ምንድን ነው ይላል?
እኔ እንደሚመስለኝ አንደኛ ይሄ ግዙፍ የሆነ ችግር ሊቀረፍ የሚችለው ሁሉን አሳታፊ የሆነ መንግስት ሲቋቋም ብቻ ነው። ስለዚህ ዝም ብሎ በተቃዋሚ ፓርቲዎች ችግሩ የነሱ ነው የሚለው የሚያዋጣ አይመስለኝም። ታዛቢዎችም ሌላ ቀርቶ አልጀዚራ እና ሌሎች ፍሪደም ሀውስ የመሳሰሉት የሚሉት ሁሉን አሳታፊ የሆነ ሰብአዊ መብቶችን የሚያስከብር በህግ የበላይነት የሚመራ መንግስት ያስፈልጋል ነው የሚሉት። ስለዚህ በፖለቲካ ስልጣን በሌላቸው ተቃዋሚ ፓርቲዎች ማመካኘቱ የሚያዋጣ አይመስለኝም። ሁለት በጣም አስፈላጊ የሆኑ እድሎች አሉ። አንደኛ 90% የሚሆነው በዓለም አገሮች የሚታየው የስራ እድል የሚፈጠረው በግል ክፍሉ ነው፣ በመንግስት አይደለም፣ በፓርቲ አይደለም። ስለዚህ የግል ክፍሉ ኢትዮጵያዊነት ያለው መልክ ይዞ እየተስፋፋ እንዲሄድ መንግስት በከፍተኛ ደረጃ የፈጠራ ስራ እንዲስፋፋ ማድረግ ግዴታው ነው እላለሁ። ሁለተኛ አሁን ያለው የስደት ጎርፍ እንዲቆም ከተፈለገ የተባበሩት መንግስታት በልዩ ልዩ ስብሰባዎች ያሳሰበው ጥሪ አለ። ይሄም ምንድነው? መንግስታት በተቻለ መጠን ለወጣቶች ትኩረት ሰጥተው የሥራ ዕድል መፍጠር አለባቸው። የሥራ ዕድል በሚባልበት ጊዜ እንዲሁ ለመኖር የሚያስችል ገቢ ያለው ማለታቸው ነው እንጂ አሁን እንደሚደረገው ለይስሙላ ሥራ ፈጥሮ ይሄንን ሥራ ስሩ ማለት አይደለም። ለምሳሌ በቀላል ብድር ድጎማ መስጠት፣ በመሬት በኩል ወጣቶች ሥራ አቋም ለመመስረት ሲፈልጉ የመሬት ዕድል መስጠት፣ የገበያውን ዕድል ማመቻቸት፣ እዚህ መሳሰሉ ዕድሎች አሉ። 2.2 ሚሊዮን ስራዎች በአመት ከ2016 ጀምሮ በስራ ላይ አውላለሁ ብሏል መንግስት። ይሄ የተቀደሰ ተግባር ነው። ነገር ግን መተግበር አለበት፣ ወደ ስራ መተርጎም አለበት። ፓርቲውና መንግስት ብቻ ሳይሆኑ ይህን ዕድል ለ2.2 ሚሊዮን ከዚያ በላይ ነው አስፈላጊው ስራ በየአመቱ መፈጠር ያለበት የስራ ዕድል። ያ ከሆነ ዕድሉ አመቻች መሆን ይኖርበታል። ሁኔታው አመቻች አበረታታች መሆን ይኖርበታል። ለምሳሌ በዘመናዊ ቴክኖሎጂ ኢትዮጵያ ኋላ ቀር ናት። ይህንን ዕድል ወጣቱ እንዲጠቀምበት መንግስት ማመቻቸት ይኖርበታል። ዓለም ባንክና ሌሎችም የሚሉት ይሄ ነው። የስራ ዕድል ለመፍጠር የግሉ ክፍል ማደግ ይኖርበታል። የግሉ ክፍል እንዲያድግ ከተፈለገ ሁለገብ የሆነ የዘመናዊ ቴክኖሎጂን የኢንፎርሜሽን፣ የዜና፣ የመገናኛ ብዙሀን በስፋት አግባብ ባለው ፍትሐዊ በሆነ መንገድ ስርጭቱ መስፋፋት ይኖርበታል። እንግዲህ የኢትዮጵያ ወጣቶች ብዛታቸው በአሁኑ ጊዜ ወደ 34 ሚሊዮን የሚሆን ወጣት ከ24 ዓመት እድሜ በታች ነው። ስራ የሚፈልገው ደግሞ ከ15 እስከ 24 ዓመት እድሜ ያለው ነው። በጎርፍ የሚወጣው ደግሞ ይሄ ክፍል ነው። ስለዚህ ይሄ ዘመቻ ነው። ዘመቻው ምንድን ነው? ወጣቱን ትኩረት የሰጠ ለወጣቱ እድል የሚፈጥር የተቀነባበረ ዘመቻ መካሄድ ይኖርበታል። አለያ ችግሩ ለመንግስትም በጣም አስጊ ይሆናል፣ ለህብረተሰቡ አስጊ ይሆናል። አገሪቱ ኢኮኖሚዋ በሚገባው ደረጃ ፍትሐዊና ዘላቂነት ባለው መልክ ሊካሄድ አይችልም። ስለዚህ እነዚህ 2-3 ሀሳቦች ከስራ ላይ ቢውሉ ቢያንስ ችግሩ ሊቀረፈው ይችላል። ሁሉም የሚሳተፍበት ስርዓት ካልሆነ ግን ይሄ ሊካሄድ አይችልም የሚል ግንዛቤ ነው ያለኝ። አመሰግናለሁ።
መልካም። እንደ ችግሮቹ መንስኤዎች ሁሉ የመፍትሄ አማራጮች ያላችኋቸውንም ግራና ቀኝ የምትመለከቱትን የምታምኑበትን ገልጣችኋል። ክርክሩ በዚህ አይቋጭም። ይህን የእናንተን ክርክር የተከታተሉ አድማጮችም በየበኩላቸው በያሉበት በየቤታቸው ይበልጡንም ደግሞ ወጣቶች እንደሚነጋገሩበት ተስፋ አድርጋለሁ። የአድማጮቻችንን አስተያየት በሌሎች ፕሮግራሞቻችን እናካትታለን። ለአሁኑ ግን ዶክተር አክሎግ ቢራራ፣ አቶ ደስታ አላቦ እንግዶቼ ሁለታችሁንም ለጊዜያቸው አመሰግናለሁ። በሌላ መሰል ፕሮግራም መልሰን እናገኛቸዋለን። እግዜር ይስጥልኝ።
በጣም አመሰግናለሁ አቶ ደስታ፣ አቶ አሉላ እግዜር ይስጥልኝ። ደህና ቆዩ።
ዶክተር በጣም አመሰግናለሁ። እግዜር ይስጥልኝ። አሉላ እንደዚሁ።
የሰጥ አገባ ተሳታፊዎቻችንን እናመሰግናለን። እናንተም አድማጮቻችን በውይይቱ በክርክሩ ተሳተፉ። የምሽቱ የቀዳሚው ዝግጅታችን በዚሁ ያበቃል። በመደበኛው በሶስት ሰዓት እንገናኛለን። በዚህ ዜማ እንሰናበት። ደህና አምሹ።
This program has come to you from the Voice of America, Washington.